The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የምትላለፍላችሁ የረቡዕ ሐምሌ 29 2007 ዝግጅታችን ተጀመረ። ጤና ይስጥልን፣ እንደምን አመሻችሁ።
ጤና ይስጥልን። የዚህ ምሽት አስተናጋጆች አሉላ ከበደና
አዲሱ አበበ ነን።
Encouraged the Secretary General to continue to work with us to press those countries who have not yet put forward
ቁርጠኝነት የተመላ ሁነኛ እቅድ ያልነደፉ አገሮች ይህን አስፈላጊ እርምጃ ይወስዱ ዘንድ ጫና በማድረግ ከኛ ጋር ተባብረው መስራቱን እንዲቀጥሉ ነው ያበረታታቸው። ፍላጎታችን የፓሪሱ እቅድ እንዲሳካና የልጆቻችንና የመጪው ትውልድ ዕጣ ይሰምር ዘንድ ዓለም ያላሰለሰ ጥረት እንዲያደርግ ነውና።
ፕሬዚዳንት ባራክ ኦባማ ዋሽንግተን ዲሲ በሚገኘው የአሜሪካ ዩኒቨርሲቲ ከመንግስታቱ ድርጅት ዋና ጸሐፊ ጋር በዋይት ሀውስ ካደረጉት ንግግር የተቀነጨበ ነው። በአብይ ርዕስ ዘገባ አለን። ለዋና ዋና ዜናዎቹ አዲሱ፣
በምስራቅ ኢትዮጵያ ሶማሌ ክልል ልዩ ፖሊስ አልሻባብን እየወጉ መሆናቸውን ባለሥልጣናት አስታወቁ። በሳዑዲ አረቢያ በሚመራው የህብረት ጦር የአልአናድ አየር ኃይል ጣቢያን ጨምሮ ከሶስት ደቡባዊ ክፍላት ሀገር ማስወጣታቸው ተዘግቧል። አውሮፓ ወደ አህጉሯ የሚጎርፉ ስደተኞችን መቀበል አለባት ይላሉ የአውሮፓ ህብረት ኃላፊ። እነዚህ ዋና ዋና ዜናዎች።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ፣ በ25 ሜትር ባንድ በ13685 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው ዝግጅታችን ነው። አሁን ዋና ዋናውን ዜና።
በምስራቅ ኢትዮጵያ ሶማሌ ክልል ልዩ ፖሊስ በሚል ስያሜ የሚንቀሳቀሱ ኃይሎች በጎረቤት ሶማሊያ ባኮል ክልል አልሻባብን እየወጉ መሆኑን ባለሥልጣናት ገልጠዋል። የአሜሪካ ድምፅ ራዲዮ ሶማሌኛ አገልግሎት ሐሩን ማሩፍ በደቡብ ምዕራብ ሶማሊያ የይድ ከተማ ፖሊስ አዛዥ አብዲ ፋቂድ ድዋኔን አነጋግሯል። ልዩ ፖሊስ አልሻባብን ለመውጋት ለአካባቢው ተዋጊዎች ስልጠናና ወታደራዊ ድጋፍ እንደሚሰጥ ገልጧል። በዚህ ወታደራዊ ተልእኮ የተንቀሳቀሱ ወይም የተቀላቀሉትን ባለፈው የአውሮፓ ሐምሌ 19 ነው። ከፍተኛ ምስጋና እናቀርብላቸዋለን ብለዋል። ከ17 ቀናት ውጊያ በኋላም ድል እንደተቀዳጁና ለ8 ዓመታት ተዘግይቶ የቆዩ በአካባቢው ዋና ዋና መንገዶችን ከአልሻባብ ማስለቀቅ እንደተቻለ የፖሊስ ኮሚሽነሩ ገልጠዋል። ከዚያ ቀደም ከቦታ ቦታ መዘዋወር እንደማይቻልና የባኮል ክልል ከሞቃዲሾም ሆነ ባይዶዋ በመቋረጡ የሕዝቡን የዕለት ተዕለት ኑሮ ለመደጎም ቁሳቁስ ከኢትዮጵያ ሶማሌ ክልል ያስገቡ እንደነበር ጨምረው ተናግረዋል። የልዩ ፖሊስ አባላት ባለፈው ዓመት ሰኔ ወር የአልሻባብ ነውጠኞችን ለመዋጋት አጎራባች የሶማሊያ ከተማ ውስጥ ገብተው እንደነበርና በኋላም ወደ ኢትዮጵያ እንዳፈገፈጉ ተገልጧል። ልዩ ፖሊስ አልሻባብን የሚዋጋው የአፍሪካ ተልእኮ አባል ባይሆንም በውጊያው መሳተፉ ያልተጠበቀ ነው። ሆኖም የይድ ከተማ ፖሊስ ኮሚሽነር አብዲ ፋቂድ ድዋኔ በድጋፋቸው ወይም ድጋፋቸውን ይናገራሉ። ልዩ ፖሊስ ይላሉ የባኩል ክፍል አስተዳደር ፍቃድና የህዝቡም ድጋፍ አለው፣ ከእኛ ጎን ተሰልፈው አልሻባብን ለመውጋት ነው ብለዋል።
በሳውዲ አረቢያ በሚመራው የህብረት ጦር በብረት ለበስ ተሽከርካሪዎች የታገዙ ከፍተኛ ቁጥር ያላቸው የደቡብ የመን ተዋጊዎች የሁቲ አማጽያንና አጋሮቻቸውን ስትራቴጂያዊውን የአልአናድ አየር ኃይል ጣቢያ ጨምሮ ከሶስት ደቡባዊት ክፍላተ ግዛቶች ማስወጣታቸው ተዘገበ። የሳውዲ አረቢያ የአረብ ራቢጣን 1500 ወታደሮች ጨምሮ የ3000 እግረኛ ሰራዊት እንዲሁም 1500 የመን ስልጡኖች በከባድ ታንኮችና ሌሎች ብረት ለበስ ተሽከርካሪዎች ታጅበው በከፍተኛ ውጊያ እያካሄዱ መሆናቸውን የአረቡ መገናኛ ብዙሀን ዘግቧል። ኤድዋርድ ኢራኒያን ከካይሮ ያደረሰን አጭር ሪፖርት ሰለሞን ክፍሌ ያቀርበዋል።
በሳውዲ በሚመራው የህብረት ጦር የታገዙ የደቡብ የመን ተዋጊዎች የላሄጅን ክፍለ ሀገር ዋና ከተማ ሁታን አስለቅቀው ከተቆጣጠሯት በኋላ ወደ ሰማይ የተቆሱ ድሉን ሲያከብሩ ነው የሚሰማው። የህብረቱ ጦር በአሁኑ ጊዜ 3 ደቡባዊ ክፍላተ ሀገራት መቆጣጠሩን የአረቡ መገናኛ ብዙሃን ዘግቧል። የሁቲዎቹ አልማሲራ ቴሌቪዥን እንደዘገበው ግን የህብረቱ ሰራዊት ከማዕሪብ ክፍለ ሀገር ወደ ሰሜን እንዲያፈገፍግ ተደርጓል። የአሜሪካ ድምፅ ራዲዮ የነዚህን 2 የተለያዩ ሪፖርቶች ከነጻ ምንጭ ማረጋገጥ አልቻለም። የየመኑ ጠቅላይ ሚኒስትር ኻሊድ ባሃ ለአረቡ ሚዲያ ሲናገሩ ዓለም አቀፍ ውቅና ለተሰጠው መንግሥታቸው ታማኝ የሆኑ ኃይሎች ደቡባዊቷን የአደን ወደብ ከተማ እንዲሁም በስተሰሜን ያለውን ስትራቴጂያዊ የአልአናድ አየር ኃይል ጦር ሰፈር የሚገኝበትን ከተማ አስለቅቀዋል ብለዋል። በአሁኑ ወቅት ሌሎች ግዛቶችን ለማስለቀቅ እየገሰገሱ መሆናቸውንም አብራርተዋል።
አደን أصبحت محررة بالكامل وهذا نعتبره جزء من الماضي القريب نحن ننتقل الآن إلى
ጠቅላይ ሚኒስትሩ ያሉት ጦርነቱ በአሁኑ ሰዓት ከአደን ወደ ላሄጅ ክፍለ ሀገር ተዘዋውሯል ነው። በዚያ እጅግ ጠቃሚ ነው የሚባለው የአናድ አየር ኃይል ጦር ሰፈር ይገኛል። ኃይሎቻቸው ያተኮሩትም ከአደን ሰሜን በሚገኙ የታኢዝና ደአላ ክፍለ ሀገሮች ላይ መሆኑንና በቅርብ ጊዜ ውስጥ ነጻ እንደሚወጡ ተስፋቸውን ገልጸዋል።
የአውሮፓ በዚህ ዓመት ወደ አህጉሯ የሚጎርፉትን ስደተኞች የመቀበል ኃላፊነት አለባት ሲሉ የአውሮፓ ሕብረት ኮሚሽን ኃላፊ አስታወቁ። ዣን ክላውድ ጀንከር ለፈረንሳይ ዜና አውታር እንደገለጹት 28 አባላት የሚገኙበት የአውሮፓ ህብረት ከአፍሪካና ከሶሪያ የሚጎርፉ ስደተኞች ላይ በሩ ሊዘጋ አይገባም ነው ያሉት። የህብረቱ አባል አገሮች በመጪው ጥቅምት ወር ወደ 32,000 ስደተኞችን ለመቀበል ተስማምተዋል። ይሁን እንጂ ከሁለት ወራት በፊት እንቀበላለን ብለው ቃል ከገቡት የአሁኑ በ8,000 ያነሰ መሆኑ ተመልክቷል።
ብሩንዲ ውስጥ ባለፈው ሰኞ በታጣቂ ወሮበሎች የመግደል ሙከራ የተደረገባቸው የታዋቂው ሰብአዊ መብት ተሟጋች ሴት ልጅ የአባቴ ህመም ለክፉ የሚሰጥ አይደለም ማለቷ ተሰማ። ዚጊን ምቦኒምፓ እንደገለጸችው ከሆነ አባቷ ፒየር ክላቨር ምቦኒምፓ በአሁን ወቅት ዋና ከተማዋ ቡጁምቡራ ከተማ ውስጥ በሚገኝ ሆስፒታል እያገገሙና ተገቢው ሕክምና እየተደረገላቸው ራሳቸውንም እያወቁ ናቸው። የፕሬዝዳንት ንኩሩንዚዛ ተቃዋሚ በመሆን የሚታወቁትና የመብት ተሟጋቹ ምቦኒምፓ ወደ ቤታቸው ሲያመሩ ነው በብሽክሌት የነበሩ ማንነታቸው ያልታወቀ ሰዎች ከበዋቸው ሲያበቁ አንገታቸውና ፊታቸውን በመደብደብ የመግደል ሙከራ ያደረጉባቸው። እስካሁን ማንም ላይ ክስ አልተመሰረተም። የገዢው ፓርቲ ወጣት ክንፍ ተቃዋሚዎችን በማሳደድና በመደብደብ በመግደልም ተግባር የተሰማራ እንደሆነ ይታወቃል።
የናይጄሪያው ፕሬዚዳንት ሙሐመዱ ቡሃሪ አዲስ የነዳጅ ኩባንያ ኃላፊ ሰየሙ። አዲሱ የናይጄሪያ ብሔራዊ የነዳጅ ኮርፖሬሽን ኃላፊ ሆነው የተሾሙት ኢማኑኤል ኢቤ ካቺኩ ቀድሞ የአፍሪካ ኤክሶን ምክትል ሹም ነበሩ። የካቢኔ ሹምሽር እስከ መጪው መስከረም ወር ይቆያል ብለው ያሉት ቡሃሪ ባለፈው ትላንት ማክሰኞ ያደረጉት ይህ ለውጥ የመጀመሪያው መሆኑ ነው። ቡሃሪ ካቢኔያቸውን የሚቀይሩት አገሪቱ ውስጥ የተንሰራፋ መሆኑ የሚነገረውን ሙስና ለመዋጋት እንደሆነ የቅርብ ረዳቶቻቸው ያስረዳሉ። በነዳጅ ኢንዱስትሪ ውስጥ ያሉ ጠበብት ቡሃሪ ይህን መሰል ሹምሽር ሲያደርጉ በሙያው ዘርፍ የተሰማሩትን አያማክሩም የሚል ትችት ያሰሙባቸዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ የከባቢ አየር ጠባይ ለውጥን ለመዋጋት በያዙት ውጥን ያሳዩትን ቁርጠኝነት አወደሱ። በመካከለኛው ምስራቅ የሚታየውን ግጭት ጨምሮ የትናንቱ የሁለቱ መሪዎች የዋይት ሀውስ ውይይት ይበልጡን በርዕሱ ላይ ያተኮረ ነበር። በጉዳዩ ላይ የተጠናቀረ ዘገባ አለ፣ በዕለቱ አብይ ርዕስ ይቀርባል። ይህ በእንዲህ እንዳለ ፕሬዚዳንት ባራክ ኦባማ የኢራንን የኒውክሌር ፕሮግራም ለመገደብ የተላለፈውን ዓለም አቀፍ ስምምነት ኮንግረሱ ያጸድቀው ዘንድ ጥሪ አስተላልፈዋል። የኢራን የኒውክሌር ፕሮግራም ስምምነት አሉ ኦባማ፣ ኢራን ኢራቅን ለመውረር እንደ አውሮፓ አቆጣጠር በ2002 ካሳለፈችው ውሳኔ በኋላ ያለ መዘዘኛና አደገኛ የውጭ ፖሊሲ ነው። ሚስተር ኦባማ ይህን ያሰሙት በዋሽንግተኑ አሜሪካ ዩኒቨርሲቲ ባደረጉት ንግግር ነው። የዩናይትድ ስቴትስ ኮንግረስ ይህን ስምምነት ለማጽደቅ ወይም ለመጣል እስከ መጪው መስከረም ወር ድረስ ባሉት 60 ቀናት ውሳኔ ይሰጥበታል ተብሎ ይጠበቃል። ይህም በዕለቱ አብይ ርዕስ የተቀናበረ ነው፣ በኋላ ይደመጣል በሰዓቱ።
ቱርክ የሚገኝ የዩናይት ስቴትስ ኃይሎች ራሱን እስላማዊ መንግስት ብሎ በሚጠራው ነውጠኛ ቡድን ላይ የመጀመሪያውን የአየር ጥቃት ማካሄዱን ፔንታጎን የዩናይት ስቴትስ መከላከያ ሚኒስቴር አስታወቀ። የዩናይት ስቴትስ ወታደራዊ ባለስልጣናት እንዳስታወቁት ከቱርክ የተቃጣው የመጀመሪያው ጥቃት ማንነቱ ባልተገለጸ ሰው አልባ አውሮፕላን የተካሄደ ዛሬ ረቡዕ ሲሆን ይህም የአሜሪካ ሰው አልባ አውሮፕላኖች ደቡባዊ ቱርክ ወደሚገኘው ጦር ሰፈር መግባት በጀመሩበት በተመሳሳይ ዕለት መሆኑ ነው። ቱርክና ዩናይትድ ስቴትስ ቱርክ ድንበር አቅራቢያ የሚገኘውን አይሲስን ከሶሪያ ለማጥፋት የተቀናጀ የጋራ ወታደራዊ እርምጃ ለመውሰድ ያቅዳሉ። የቱርክ ውጭ ጉዳይ ሚኒስትር ዛሬ ረቡዕ ይፋ እንዳደረጉት እርምጃው ራሱን እስላማዊ መንግስት የሚለውን አማጺ ቡድን ቱርክን ከሚያዋስነው ከሶሪያ አካባቢ ለማጽዳት ቀደም ሲል የነበረ እቅድ መሆኑ ነው። የውጭ ጉዳይ ሚኒስትሩ ማልቬት ካቭዝጉ ያስረዱትም ዩናይትድ ስቴትስ እና ቱርክ በቅርቡ በአማጺ ቡድን ላይ የተጠናከረ ዘመቻ ያካሂዳሉ። የውጭ ጉዳይ ሚኒስትሩ ይህን ያስረዱት ማሌዥያ ውስጥ በተካሄደው ክልላዊ ጉባኤ ላይ ከተካሄደው ከዩናይትድ ስቴትሱ አቻቸው ጆን ኬሪ ጋር በተገናኙበት ወቅት መሆኑ ታውቋል። አድማጮች፣ የሰዓቱ ዜና በዚሁ አበቃ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13865 ኪሎ ሄርዝ በ25 ሜትር ባንድ በ12040 በ12080 እና 12140 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ሐምሌ 29 2007 ምሽት ፕሮግራም ነው።
የኦነግ አባል ነህ፣ ለሽብር ተንቀሳቅሰሃል ተብሎ በመንግሥት ቀርቦብኝ የነበረው ክስ የሐሰት ነው ይላሉ የኦሮሞ ፌዴራሊስት ዲሞክራሲያዊ ንቅናቄ ዋና ጸሐፊ የነበሩት አቶ በቀለ ገርባ።
ኦነግ መቼ እንደተመሰረተ ያውቃል? ኦነግ ሀገር ውስጥ ገብቶ በሰላማዊ መንገድ ይንቀሳቀስ በነበረበትም ጊዜ እዚሁ ሀገር ውስጥ ነበር። ፖለቲካ ተሳትፎም ማድረግ በሚችልበት እድሜና ሁኔታ ውስጥ ነበርኩኝ። ነገር ግን በዛን ጊዜም ቢሆን ከዛ ጊዜም በኋላ ቢሆን በኦሮሞ ብሔርተኝነት ዙሪያ ያለኝ አመለካከት እንዳለ ሆኖ፣ ነገር ግን አንድም ጊዜ የኦሮሞ ነጻነት ግንባር አባል ሆኜ ተንቀሳቅሼ አላውቅም።
አቶ በቀለ ከአራት ዓመታት በላይ ታስረው ከቆዩ በኋላ በቅርቡ ተፈተዋል። ዋሽንግተን ዲሲ ይገኛሉ። በዲሞክራሲ በተግባር ዝግጅት ይቀርባሉ።
ኢትዮጵያውያን በአሜሪካ፣ ሴቶችና ቤተሰብ የምሽቱ ዝግጅቶቻችን ናቸው። አሁን የዕለቱ አብይ ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ ነው የምንሸጋገረው። በቅድሚያም የዕለቱን አብይ ርዕስ
የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ የአየር ንብረት ለውጥን ለመከላከልና ለመቋቋም ስለያዙት ውጥንና እያሳዩ ስላሉትም ቁርጠኝነት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አወድሰዋቸዋል። በመካከለኛው ምስራቅ የሚታየውን ግጭት ጨምሮ የትናንቱ የሁለቱ መሪዎች የዋይት ሀውስ ውይይት ይበልጡን በርዕሱ ላይ ያተኮረ ነበር። የሪፖርተራችን አሩፓንዴ ዘገባ ዝርዝሩን ይዟል። የሚያቀርበው አሉላ ከበደ ነው።
ከዩናይትድ ስቴትስ የኃይል ማመንጫዎች ወደ ከባቢ አየር የሚለቀቀውን በካይ የካርቦን ጋስ መጠን ለመቀነስ ፕሬዚዳንት ኦባማ የያዙትን አዲስ እቅድ ባስተዋወቁ ማግስት ነው የአየር ንብረት ለውጥን ዋና መነጋገሪያ አጀንዳቸው በማድረግ የመንግስታቱን ድርጅት ዋና ጸሐፊ ባንኪሙንን ወደ ዋይት ሀውስ ጋብዘው ያወያዩት።
Encouraged the Secretary General to continue to work with us to press those countries who have not yet put forward.
ቁርጠኝነት የተመላ ሁነኛ እቅድ ያልነደፉ አገሮች ይህን አስፈላጊ እርምጃ ይወስዱ ዘንድ ጫና በማድረግ ከእኛ ጋር ተባብረው መስራቱን እንዲቀጥሉ ነው ያበረታታኋቸው። ፍላጎታችን የፓሪሱ እቅድ እንዲሳካና የልጆቻችንና የመጪው ትውልድ ዕጣ ይሰምር ዘንድ ዓለም ያላሰለሰ ጥረት እንዲያደርግ ነውና።
የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በበኩላቸው ፕሬዚዳንት ኦባማ የአገር መሪነቱን የሥልጣን መንበር ከተረከቡባት የመጀመሪያዋ ቀን አንስተው ከዩናይትድ ስቴትስ የድንጋይ ከሰል አቅላጭ የኃይል ማመንጫዎች የሚተነውን በካይ የጋስ መጠን ለመቀነስ የሚያስችል እቅድ በመንደፍ ለሌሎች አገሮች መልካም አርአያ በመሆን ጭምር ያሳዩትን እጅግ አስፈላጊና ብሩህ ራዕይ ያዘለ ያሉትን አመራራቸውን አወድሰዋል።
Also, he can't have a generate huge dividend here at home in U.S. economy.
በአገር ውስጥ የዩናይትድ ስቴትስን የመጣኔ ሀብት የሚያበለጽግ ገቢ ለማመንጨት ይረዳል። ይህም በሌሎች አገሮች ላይ አዎንታዊ ተጽዕኖ ያሳድራል ብዬ አምናለሁ። ከቻይና፣ ከብራዚል፣ ከህንድና ሌሎች በርካታ አገሮች ጋር የጀመሩትና አገሮቹ የጎላ ተሳትፎ እንዲኖራቸው በግል ያደረጉትን ጥረት በእጅጉ አደንቃለሁ።
ይሁንና ግዙፉ የሚስተር ኦባማ እቅድ በአገር ውስጥ ከተቀናቃኞቻቸው የሪፐብሊካን ፓርቲ አባላት የብረታ ተቃውሞ ይጠብቀዋል። በዩናይትድ ስቴትስ ምክር ቤት የሪፐብሊካኑ ፓርቲ አባላት የከሰል ማዕድን አምራች የሆኑ ክፍለ ግዛቶችን የምጣኔ ሀብት ይጎዳል በሚል ከኃይል ማመንጫዎችና ፋብሪካዎች ወደ ከባቢ አየር የሚለቀቀውን በካይ የጋስ መጠን ለመቀነስ የታለመ ጠንካራ የቁጥጥር ፖሊሲ በማንኛውም መንገድ እንቃወማለን ሲሉ የዛቱት። በሌላ በኩል ሁለቱ መሪዎች የከባቢ አየር ጠባይ ለውጥ የደቀነውን አደጋ ከተመለከተውና በስፋትም ትኩረት ካደረጉበት ከዚህ ጭብጥ በተጨማሪ በሶሪያ በሚታየው የሰብአዊ ቀውስና በአጠቃላይም የመካከለኛው ምስራቅ ግጭቶች ዙሪያ ተወያይተዋል።
Stop the killing and arrive at a realistic political process that can
እልቂቱን ማስቆምና ያቺን አገር ማረጋጋት ወደሚያስችል አቅጣጫ የሚያመራ ተጨባጭ የፖለቲካ ሂደት እውን ማድረግ።
ኦባማ አክለውም አገር የማስተዳደሩን ስራ አዳጋች ያደረጉ በአገሪቱ የጸጥታ ጥበቃ አንዳች ክፍተት የፈጠሩ ያሏቸውን በርካታ አንጃዎች ወደ አንድ በማምጣቱ ረገድ በሊቢያም መጠነኛ መሻሻል ተዘግቧል ሲሉ ተናግረዋል። በየመን ያለውን ቀውስ ለመፍታት ከወታደራዊ ይልቅ ፖለቲካዊ መፍትሄ ማስፈለጉን ሁለቱ መሪዎች አጽንኦት ሰጥተው የተመለከቱት መሆኑን ያመለከቱት የመንግስታቱ ድርጅት ዋና ጸሐፊ በበኩላቸው የሰብአዊ ሁኔታው ከቀን ወደ ቀን እየከፋባት መሆኑን ተናግረው አባል አገሮች ለየመናውያን የልገሳ እጃቸውን እንዲዘረጉ ሲሉም ጥሪ አሰምተዋል።
80% of population, to be exact, more than 21 million people, are in need of...
ከአገሪቱ ህዝብ 80% ትክክለኛውን ሀዝ ለማመልከትም ከ21 ሚሊዮን በላይ ህዝብ ሰብአዊ እርዳታ ይሻል።
መሪዎቹ በተጨማሪም እንደ አዲስ ሀገር የቀረውን ዓለም የተቀላቀለችበትና የሚገባትን እውቅና የምትጎናጸፍበት ሂደት በፕሬዝዳንቷና በተቃዋሚው ፓርቲ መሪ ተበለሻሽቷል ሲሉ ኦባማ በገለጿት ደቡብ ሱዳን ጉዳይም ተወያይተዋል። የደም መፋሰሱን ለማስቆምና ሁሉን አቀፍ መንግስት ለማቋቋም የታለመው ስምምነት በተያዘለት ቀነ ቀጠሮ የፊታችን ነሐሴ 10 ካልተደረሰ ዓለም ሌላ እቅድ ተፈጻሚ ለማድረግ ይንቀሳቀሳል ብለዋል።
ከአሜሪካ ድምፅ ራዲዮ ጣቢያ የዕለቱን አብይ ርዕስ ነበር የሰማነው። መጽሔት ደግሞ የሚከተሉትን ርዕሶች አዘጋጅቷል።
በምዕራብ አፍሪካ የኢቦላ ወረርሽኝን በዚህ የአውሮፓውያን ዓመት መጨረሻ ለማስወገድ የተያዘው ግብ ተጨባጭ ሁኔታን ያገናዘበ ተገቢም ነው ሲሉ አንድ የዓለም ጤና ድርጅት ከፍተኛ ባለስልጣን አስገነዘቡ። ሊሳ ሽላይን ለአሜሪካ ድምፅ ከጄኔቫ ያጠናቀረችውን ዘገባ ዝርዝር ቆንጅታ ይዛ ቀርባለች።
በጊኒና በሴራሊዮን በሳምንት 35 ሰው ለኢቦላ በሽታ ይጋለጥ የነበረበት ሁኔታ ባለፉት 4 ሳምንታት ወረርሽኙ እየቀነሰ መጥቶ በዚህ ሳምንት 2 ሰዎች ብቻ ለበሽታው መጋለጣቸውን የዓለም የጤና ድርጅት አስረድቷል። አንድ በጊኒ፣ ሌላው በሴራሊዮን። የበሽታው ስርጭት እንደገና ሊቀሰቀስና የተጋላጮች ቁጥር ሊጨምር እንደሚችል ግን ሳያስጠነቅቅ አላለፈም። ወረርሽኙን ለመቆጣጠር የሚወሰዱት እርምጃዎች ባለፉት ጥቂት ወራት እየተሻሻሉ መምጣታቸውንም ገልጿል። የጤና ሰራተኞች የቫይረሱን ስርጭት ሰንሰለት ለመስበር የሚያስችል የተሻለ እውቀት እያገኙ መምጣታቸውን አክሏል። የዓለም የጤና ድርጅት ረዳት ዋና ዲሬክተር ብሩስ ኤልዎርድ ይህንኑ ሲያብራሩ የጤና ጥበቃ ሰራተኞች በቫይረሱ የተያዙ ሰዎችን ለመለየትና ከታማሚ ጋር ንክኪ የነበራቸውን ሁሉ አግኝቶ የመከታተል ስራቸው እየተሻሻለ መምጣቱን አመልክተዋል። የበሽታው ተጋላጮች ቁጥር ሊቀንስ የቻለው በሕክምና ባለሙያዎች የማይደረስባቸው ቫይረሱን ሊያዛመቱ የሚችሉ ሰዎች ቁጥር በመቀነሱ መሆኑንም ባለስልጣኑ አክለው አመልክተዋል።
The biggest risk now is irrational exuberance, to quote a famous economist.
አሁን ያለው ከሁሉም ከባዱ አደጋ አንድ ስመጥር የምጣኔ ሀብት ባለሙያ በተጠቀሙበት አባባል ላስቀምጠውና ከልክ ያለፈ ፍንደቃ ነው። ግሩም ነው፣ እየቀነሰ ነው። 30 የነበረው 25 ሆነ፣ 7 ደረሰ፣ አሁን ደግሞ 2 ሆነ፣ ቀስ ብሎ ደግሞ 0 ይሆናል የማለት ነገር አለ። አይሆንም። አሁንም በሽታው እየተዛመተ በሚገኝባቸው አንዳንድ አካባቢዎች የሚሞቱ ሰዎችን ጥንቃቄ በጎደለው መንገድ የመቅበር ሁኔታ ሊመለስ ይችላል። ወይም ደግሞ ከታማሚ ጋር ንክኪ የነበረው ሰው ሳይደረስበት አምልጦ ሌላ አጋ ሄዶ ሰዎችን ሊያጋልጥ ይችላል።
ፍቱን እንደሚሆንም የተነገረለት የኢቦላ ቫይረስ መከላከያ ክትባት የመሰራቱ ዜና እንዳስደሰታቸው የገለጹት የዓለም የጤና ድርጅቱ ባለስልጣን ክትባቱ በሽታውን በመቆጣጠር ረገድ ታላቅ ሚና እንደሚጫወት አስረድተዋል። ቢሆንም ሰዎች ከመጠን ያለፈ ውጤት ይመጣል ብለው ከመጓጓት እንዲቆጠቡ ሳይመክሩ አላለፉም።
Sometimes people run away with the idea that it's a game changer. It's not a changer as much as it is.
አንዳንድ ጊዜ ሰዎች አሁን ሁኔታው ተቀየረ ማለት ነው ብለው ሊፈነጥዙ ይችላሉ። ግን ሁኔታዎችን ያሻሽላል እንጂ አይቀየርም። አሁንም ቢሆን የተያዙ ሰዎችን መፈለግ፣ ከነርሱ ጋር ንክኪ የፈጠሩ ሰዎችን አስሶ ማግኘት፣ ቶሎ ብሎ ከሰው ጋር እንዳይገናኙ ለይቶ ማቆየትና ጥንቃቄ የተሞላበት የቀብር ስነ ስርዓት ወይም አፈጻጸም ያስፈልጋል። አሁን ባለው ሁኔታ በዚህ መንገድ ነው ኢቦላ የሚገታው። ክትባቱ የሚጠቅመው ከታመሙ ሰዎች ጋር የተገናኙ ሰዎችን፣ የጤና ሰራተኞችንም ከቫይረሱ ይጠብቃል።
አያይዘው የዓለም የጤና ድርጅቱ ምክትል ዋና ስራ አስኪያጅ ኤድዋርድ ጊኒ፣ ሴራሊዮንና ላይቤሪያ ክትባቱ በሌለበት የታማሚዎችን ቁጥር ለመቀነስና አንድም ሰው በበሽታው እንዳይሞት ለማድረግ መቻላቸው ልብ ሊባል ይገባል ብለዋል።
ሌላው የመጽሔት ርዕስ ደግሞ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ካለፉት ጥቂት ሳምንታት ወዲህ አስከፊ የአጥፍቶ ጠፊ ጥቃት ሲያካሄድ ቆይቷል። ቡድኑ ቱርክ ላይ የሚደቅነው የአደጋ ስጋትም እየጨመረ በመሄዱ ቱርክም በጂሃዳውያኑ ላይ በሚካሄደው ወታደራዊ እንቅስቃሴ ውስጥ ለመግባት ተገዳለች። ሪፖርተራችን ዶሪያን ጆንስ ከኢስታንቡል የላከውን ዘገባ አዳነች ፍሳዬ ታቀርበዋለች።
ሰርች ውስጥ ባለፈው ወር የተፈጸመው የአጥፍቶ ጠፊ ጥቃት የተራቀቀና በሚገባ እየተቀነባበረ ነበር ሲሉ የቱርክ ባለሥልጣኖች ገልጸዋል። ጥቃቱን ያደረሰው ሰው ቱርክ ውስጥ ከአንድ ዓመት በላይ ለሆነ ጊዜ ሲንቀሳቀስ የቆየ የጽንፈኛ ቡድን ህዋስ አባል የሆነ ቱርካዊ እንደሆነ የቱርክ ፖሊስ ጠቁመዋል። ቱርክ ጂሃዳውያኑ የሚደቅኑትን አደጋ አክብዳ አለማየቷ ዋጋ እያስከፈላት ነው ሲሉ የአል ሞኒተር ድረገጽ አምደኛ ካድሪ ገርሳው አስገንዝበዋል።
Turkey has been turned into a jihadi highway. Jihadi activities and networking has been
Turk ወደ jihad አውራ ጎዳና ተቀይራለች። የጂሃዳውያን እንቅስቃሴና የግንኙነት መረብ ሆን ብሎ ችላ ተብሏል። ቱርክ ውስጥ ሲካሄድ የቆየው የጂሃዳውያን በተለይም እስላማዊ መንግስት ነኝ የሚለው ቡድን የምልመላ እንቅስቃሴ ችላ ሲባል ቆይቷል። አሁን ታዲያ ቱርክ እስላማዊ መንግስት ነኝ በሚለው ቡድን የአሸባሪነት አደጋ ተደቅኖባታል።
የቱርክ ፓርላማ ባለፈው ሳምንት በሰርች ስለተፈጸመው የቦምብ ጥቃት በተወያየበት ወቅት የሀገሪቱ ገዢ ፓርቲ ጂሃዳውያን ቡድኖችን የሶሪያን መንግስት ለመገልበጥ እየተጠቀመ ነው ሲሉ ተቃዋሚ ፓርቲዎች ከሰዋል። የቱርክ መንግስት ግን አስተባብሏል። በካርኔጊ ተቋም በእንግዳነት የሚሰሩት የከፍተኛ ትምህርት ሰው ሲናን አልገን እስላማዊ መንግስት ነኝ የሚለው ቡድን ቱርክ ላይ የደቀነው አደጋ በአህጉሪቱ ፖሊሲ ሳይቀር ተጽዕኖ አሳድሯል ይላሉ።
For ISIS to have established over time a number of different
እስላማዊ መንግስት ነኝ የሚለው ቡድን ቀስ በቀስ ቱርክ ውስጥ መዋቅር መዘርጋቱ በቱርክ ላይ ለመበቀል ይረዳዋል። ቱርክ መጀመሪያ ላይ ጽንፈኛውን ቡድን በሚመለከት ጠንቀቅ ብላ የነበረችውም ለዚሁ ነው።
ጉዳዩን የሚነቅፉ ሰዎች እንደሚሉት ቱርክ በጽንፈኛ ቡድን ላይ ታደርገው ከነበረው ጥንቃቄ የተነሳ በጸጥታ ኃይሎች የታሰሩ በርካታ የታወቁ የጽንፈኛ ቡድን አባላት ወዲያውኑ ይለቀቁ ነበር።
Islamic State recruited hundreds of jihadists from Turkey. So it means that whoever
እስላማዊ መንግስት ነኝ የሚለው ቡድን ቱርክ ውስጥ በብዙ መቶ የሚቆጠሩ ጂሃዳውያንን መልምሏል። ስለሆነም ቡድኑ ውጊያውን ወደ ቱርክ እያስገባ ነው ማለቱ ስህተት ነው። ጦርነቱ የሚካሄደው እዛው ቱርክ ምድር ውስጥ ነውና በቱርክ ትልልቅ ከተማዎች ሊካሄዱ የሚችሉ አሸባሪ ተግባሮች ቱርክን፣ ኢኮኖሚዋንና ሰላሟን ሊያናጉ ይችላሉ።
የቱርክ ትልልቅና ዘመናዊ ከተማዎች ምናልባትም የጉብኝት ኢንዱስትሪዋ ኢላማ ሊደረጉ ይችላሉ። የቱርክ የጸጥታ ኃይሎች ከፍተኛ ጥበቃ እያካሄዱ ቢሆንም እስላማዊ መንግስት ነኝ የሚለው ቡድን አገር በቀል ደጋፊዎች ስላሉት ሊሰነዘሩ የሚችሉ ጥቃቶችን ለማክሸፍ ከባድ ይሆናል ይላሉ ታዛቢዎች።
አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፈውን ስርጭታችን ነው። አሁን በ202-205-4492 የውስጥ መስመር 14 ከደረሱ አስተያየቶቻችሁ ጥቂቱን እንሰማለን።
አመሰግናለሁ። ዎች ቅዳሜ ለታ የዶክተር ቶርስ አዳኑ ኢህአዴግ ጭንባይዝ ኑሮ ኃይለስላሴ ወታደር ደርግ ተቀበለው። ምን ነው ታዲያ ያንን ሁሉ ወታደር ጭንባይዝ ነው እንዴ? ለማን ያደረጉት? ለምኑ ነው ከበዛ የደርግ ወታደር ነው ተብሎ? ዶክተር ብርሃን ነጋ ኤርትራ ገብቷል ይባላል። እሱም መጠበቅ ይሻላል። የኢትዮጵያ ህዝብ እኮ ያውቃል። በ97 እኮ አውቆ መርጦታል። መርጧል እኮ በ97 ነው እኮ ኢህአዴግ የወደቀው። የዛሬው ምርጫ ምንም ማለት አይደለም። ያኔስ ወጣቱ ብርድ እየመጣን አሮጊቶቹም እኛ እኔ 70 ዓመት አሮጊት ነኝ አልተማርኩም፣ ግን ታሪክን አባቴ ስለሚነግረኝ ነው የምናገረው። የኢትዮጵያን ታሪክ ስለማቅ ነው። እና 10 ሰዓት ተሰልፈን እኮ ኢህአዴግን ለመጣን እኮ ነው ተሰልፈን ምርጫ የመረጥን የነበረው። ወጣቱ አረጊቶ ይዞ መቋሚያ ይዘን እኮ ተሰለፍ ነው፣ ኢህአዴግን ለመምረጥ አይደለም። አመሰግናለሁ።
ሄሎ ቪዎች፣ እንዴት ናችሁ? ሰላም ናችሁ? ሰላምና ጤና ለእናንተ ይሁን። ደረጀ ነኝ፣ ከካናዳ ካልጋሪ ነው የምደውለው። ቅዳሜ ለታ ዝታ ከዶክተር ቴድሮስ አዳኖ ጋር ያደረገችውን ቃለ ምልልስ ሰማሁና አዘንኩኝ። በእውነቱ በጣም ነው ያዘንኩት። ምክንያቱም ደጋግመው ሶስቴ አራቴ ኦባማ ምርጫው ዲሞክራሲያዊ ነው ብለውናል ይሉናል። ኦባማ እኮ ከጽድቅ መንደር ከመላእክቱ ጉባኤ ተልከው የመጡ ፍጹማን አይደሉም። እንደ ሰው ተሳስተውም ሊሆን ይችላል። ግን ዋናው ነጥብ እውነቱን ህዝቡም ኢህአዴግም መላው ዓለምም ማወቁ ነው። ዋናው ነጥብ መታየት ያለበት ይሄ ይመስለኛል። እግዜር ይስጥልኝ። ሰላም አምሹ።
እንደምን ዋላችሁ ቪኦኤ አዘጋጆች? እኔ ሶሎሞን ነኝ ከአዲስ አበባ። ባለፈው ቅዳሜና ሰኞ የተደረገው ከውጭ ጉዳይ ሚኒስትሩ በጣም ደስ የሚል ኢንተርቪው ነበር። ድሮ ሞቶ ፐርሰንት ሲባል ምናምን እንዴት ምን ነበር እና ማንም ሰው ለኛም እንደዚህ ግልጽ አላደረግልን። ባለፈው ግልጽ ስላደረጉልን ከልብ እናመሰግናለን። እናንተ በጣም ነው የሚወጣችሁ፣ ማክበራችሁ አመሰግናለን። ሶሎሞን ከአዲስ አበባ።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መሳሪያ መሰረት አኑሩ። በኢሜይል ለምትጠቀሙም horn@voanews.com ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ከአፍሪቃና ወጣት ሕዝቧ ጋር ቅርብ ግንኙነት መፍጠር ጠቃሚና እጅግ አስፈላጊ ነው ሲል ይጀምራል የምሽቱ የቪኦኤ ርዕሰ አንቀጽ። 500 የሚሆኑ ከሰሐራ በታች የሚገኙ ተስፋ የተጣለባቸው የአፍሪካ ሀገሮች ወጣት መሪዎች በአሁኑ ሰዓት እዚህ በዋሽንግተን ዲሲ ከፕሬዚደንት ባራክ ኦባማ፣ ከንግድ ድርጅት ኃላፊዎችና ከዩናይትድ ስቴትስ ከፍተኛ የመንግሥት ባለሥልጣናት እንዲሁም ከሲቪል ማኅበረሰቡ ተጠሪዎች ጋር ተገናኝተው ለመነጋገር ተሰብስበዋል። ከትላንት ሰኞ ጀምሮ እስከ ነገ ረቡዕ የሚቆየው የሦስት ቀናት ጉባኤ ግን ከዚህም በላይ ይጠበቅበታል። ጉባኤው የአፍሪካን ሕዝብ ለመርዳት ያለንን ቁርጠኝነት የምናረጋግጥበት፣ ስለ ዲሞክራሲና መልካም አስተዳደር እንዲሁም ሁላችንንም በሚመለከቱ ጉዳዮች ዙሪያ ትኩረት ሰጥተን የምንነጋገርበት ይሆናል ይልና ርዕሰ አንቀጹ ሐተታውን ይቀጥላል። ከአፍሪካ ሀገሮች ጋር ይበልጥ ግንኙነት ፈጥሮ መነጋገር የዩናይትድ ስቴትስ የውጭ ጉዳይ ፖሊሲ ትኩረት ይሆናል። ፕሬዚደንት ባራክ ኦባማም ግንኙነቱ ምን ያህል ጠቃሚ እንደሚሆን አበክረው አስገንዝበዋል። ሚስተር ኦባማ እንደ አውሮፓውያን ዘመን አቆጣጠር በ2009 ዓ ም ሥልጣን በያዙ ጥቂት ቀናት ጊዜ ውስጥ ነበር ይህንኑ ግንኙነት አስመልክቶ ወደ ጋና በመጓዝ ለማስረዳት የሞከሩት። ይህ የፕሬዚዳንቱ የሦስት ቀናት ጉባኤ ካበቃ በኋላ በማንዴላ የዋሽንግተን የትምህርት ዕድል መሠረት ለ500ዎቹ የአፍሪካ ወጣት እንግዶች ለ6 ሳምንታት የሚቆይ የትምህርትና የአመራር ሥልጠና በተለያዩ 20 የሚሆኑ የዩናይትድ ስቴትስ ከፍተኛ የትምህርት ተቋማት ውስጥ ይሰጣል። መርሃ ግብሩ ከፕሬዝደንቱ ጋር የሚደረገውን የአዳራሽ ውስጥ ስብሰባ፣ ከምክር ቤት አባላት ጋር ተገናኝተው የሚወያዩበትን ልዩ ፕሮግራም፣ ከንግድ መሪዎች ጋር የሚደረገውን የቀጥታ ግንኙነት ከመንግስት ካለም አቀፍ የልማትና መንግስታዊ ካልሆኑ ድርጅቶች ጋር የሚደረጉ ግንኙነቶችን ያካትታል ካለ በኋላ የአሜሪካ ድምጽ ራዲዮ የለቱን ርዕስ አንቀጽ ሲያጠቃልል ከነዚህ ወጣት መሪዎች ጋር ጠንካራ ግንኙነት መፍጠር አሜሪካና አፍሪካ በጋራ የሚጋሯቸውን እጅግ ብዙ ፍላጎቶች ያራምዳል። የሁለቱንም ህዝቦች ወዳጅነት ያጠናክራል፣ ጥቅሞቻቸውን ያስጠብቃል ብሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛው የአማርኛ ስርጭታችን ነው። የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ30 ያመለክታል። ተከታዩ ዝግጅት ኢትዮጵያውያን በአሜሪካ አዘጋጁ ሲገኝ እንደሚደረገው ላደርግ አዲሱ ዛሬ ዝግጅት እጅ ከምን
ከዚህ ቀደም እኔ እናንተ በራዲዮ መጽሔት ማቅረብ ጀምረን ግን ሙሉ አልተሰማም እና የመሰማት ችግርም ነበረው። ያንን ነው የምስክር የጠፋው ትውልድ እድምተኛ ልብ ወለድ ደራስ ካፕቴን ለማ በላይነህ ናቸው እንግዳዬ። የመጀመሪያውን ባጭሩ ዛሬ እናቀርብና ያልተሰማውን ክፍል ሌላውን ቀሪውን ደግሞ በሌላ ምናልባትም በራዲዮ መጽሔት በሳ ቦታው እናቀርበዋለን።
መልካም
ምስክር የጠፋው ትውልድ እድምተኛ ልብ ወለድ። ዋናው ገጸ ባህሪ ምስክር ካፕቴን የማን ተምሳሌት ነው? ማንን ይወክላል?
ምስክር የሚወክለው እኔን አንተን በእኛ ትውልድ የነበረውን ነው። ግን ያ ትውልድ እንደምናውቀው ያሳለፈው ህይወት መጥፎ ነበር። በዚህ ምክንያት የተነሳ አገሪቷ ትልቁን ኃይሏን የወጣት ትውልድ በብዙ ምክንያት አጥታለች። ያንን ለማመላከትና ቀጥሎም አሁንስ በዛው መንገድ ላይ ነው ያለ ነው ወይስ አይደለም የሚለውን ጥያቄ ነካክቶ አንባቢው የራሱን ድምዳሜ እንዲሰጥ
ታሪካዊ ልቦለድ ልንለው እንችላለን። ምስክር
ማለት ይቻላል። ይሄ ጽሁፍ የተመሰረተው ነባራዊ ሁኔታ ላይ ነው። ከማቃቸው ካየኋቸው፣ ምስክርነት ልሰጥ ከምችልባቸው ነገሮች ላይ የተነሳ ስለሆነ ታሪካዊ ልቦለድ መባሉን የምቃወም አይመስለኝም። ግን ስትሬስ ማድረግ የምፈልገው
አጽንኦት
አጽንኦት ምንድን ነው? ቀጣይነቱ እንዴት ነው? ለሀገሪቱ እጣ አልቆመም ያለፈው ታሪክ። ወጣቱ አሁንም ያለበት ሁኔታ የሚያሳየን ልክ ያለፍነውን አይነት ይመስላል እና ይሄንን እንዴት አድርጎ ነው መለወጥ የሚቻለው ከሚል አነሳስ ነው ለመጻፍ የምፈልገው። ቲያትሩም ተውኔቱም አለ፣ የተለወጡት አክተሮቹ ብቻ ይመስለኛል። ይሄንን ማመላከቱ እንግዲህ አስፈላጊ ነው። መጽሐፍ የማዝናናት ኃይልም አለው።
ያን የተበላሸ ትውልድ እንዳይደገም እንደ አብነት ምን አቅርበዋል እዚህ መጽሐፍ ላይ?
በዚህ መጽሐፍ ውስጥ አቶ በለጠን ብትወስድ የጠየቅከውን ጥያቄ የሚመልሱልኝ ይመስለኛል። የራሳቸውን የሚችሉትን ያህል አድርገው መጨረሻ ላይ እነሱም ራሳቸው በጤናም ጉድለት ይሁን በስደትም ወጥቷል። ግን በቂ ስላልነበረ ያው
ምስክር ለዛ ለጠፋ ትውልድ ምስክር ከመሆን ያለፈ ያን የጠፋ ስርዓት እንደ አቶ በለጠ አጉልቶ የሚያሳይበት አንድም ቦታ የለም። የወቅቱ ተራማጅ
ልክ ነው። በዚህ ስማማለሁ። የዛ ትውልድ ጀግና አልነበረ ምስክር። ግን ባለው ሁኔታ መጀመሪያ የራሱን ሕይወት ለመለወጥ ትልቅ ጥረት ያደረገ ሰው ነው። ራሱን ሰው ለማድረግ የተማረ ሰው ነው። በዛው ሊቀር ይችል ነበር ካለበት ችግር አንጻር። በስራ ላይ ከተመደበም በኋላ የሜላትን አባት ነጻ ለማውጣት የኤልሳን አባት ለማውጣት የበኩሉ ሙከራዎች ብዙ አድርጓል። ግን ርቆ መሄድ አልቻለም ነበር። ያ ትውልድም ይሄ ነው ታስሯል። ስርዓቱን ለመለወጥና በጎ ነገር ለማምጣት ግን ሳይችል ቀረ፣ ተደናቀፈ፣ ራሱ ነው የጠፋው።
አጨራረሱ መጽሐፉ እንደምንጠብቀው አልሆነም የሚሉ ሰዎች ሊያጋጥሙ ይችላሉ። ከሜላት ጋር የነበረው ግንኙነት እና ከኤልሳ ጋር ያሳለፈውን የፍቅር ጊዜ ሳስብ እንዲያውም መጨረሻ ላይ ከሜላት ጋር በትዳር ጓደኝነት የሚኖሩ አድርጌ ዝም ብዬ ገምቼ ነበረ። ብትንትን ያለ አጨራረስ ነው።
የመጽሐፉ ውበት እዛ ላይ ያለ ይመስለኛል፣ ከኒያ ግምት አንጻር። ለምን ብትለኝ ጀምሮ መጨረስ የማይችል ትውልድ ነበር። ለምንድን ነው? የተስተካከለና የተመቻቸ ሁኔታ ስላልነበረው በእድሜው ትዳር መያዝ የማይችል ትውልድ ነበር እና እንዲህ የተስተካከለ ነገር አልነበር። ከራሱ ጥፋት አልነበረም ትውልዱ ከነበረው ስርዓቱ ያመቻቸለት በጎ ነገር አልነበር። የተዋከበ ትውልድ ነው። ስለዚህ ጀምሮ መጨረስም የማይችል ነበር። ከሌላውም ቶ ከፍቅር እንኳን አንጻር ዘርቶ መልቀም ያልቻለ ትውልድ ነው እና ምን ያህል ሚዝረብል እንደነበረ ትውልዱ ለማሳየት ነው። ደግሞ ይሄ እውነት ነው። በሁላችንም ህይወት ውስጥ ወደ ኋላ ብትመለከተው በእድሜያችን እንኳን ተድረን ወግያየን ብዙ ሰዎች ያለን አይመስለኝም። እና ይሄ እዛ ውስጥ የተንጸባረቀ ይመስለኛል። ሌላው ምንድን ነው የልብ ወለድ ጽሁፍ አጻጻፍ የማንጠልጠል ሰስፔንስ መኖር አለ። ምንድን ነው እሱ? አሁን አንዳንድ ሰዎች ያነበቡ ይህንንም እንደውም ኤዲት ያደረገኝ ሰው ይሄ ሊሆን አይችልም፣ ይሄ ምናባ ይኖር ነው ያለኝ። እንዴት ሊሆን ይችላል አለኝ። ግን ምስክር እኔ ሳልኩት እንደዛ ነው። ከዛ በፊት ተነጋግረው ቢሆን ኖሮ በመካከላቸው የፍቅር መሳሳብ መኖሩን እንዲሁ እኮ በሩቅ እኮ ነው ፍላጎት፣ ሁለቱም ፍላጎት አላቸው ግን በሩን አልከፈቱትም። ቢሆን ኖሮና ቤቱ አድራ ምንም ነገር ሳይሆን ቢቀር ኖሮ አሁን ያልከውን አስተያየት መስጠት ይቻል ነበር። ምንም አልነበረም። ምስክር አእምሮ ውስጥ አድቫንቴጅ ወሰድኩኝ
ላለመባል
እና ይሉኝታ ይዞት ነው ያንን ያላደረገ። ፍላጎቱማ ነበረው።
ምልክቱን ማሳማ ሰጥታለች በብዙ መንገድ፣ ሰንጋው ሲመጣ የመሳሰለ እያለች የምትቀልደው የዛ ነጠብራቅ ነው። መልካም፣ ወደ እርስዎ ልሂድ። ወደ ግሎ በዘመነ ደርግ ኢትዮጵያ ውስጥ ዘር ሰርተዋል።
ትክክል።
ምናልባት አንድ ሰው በዛ ዘመን ሰርተው የዛ ዘመን ተጠቃሚ ሆኖ አሁን ምን ያወራሉ? ደፈር ካለም እንደው እንደ ካድሬም ልቆጥሮት ቢችል አንድ ሰው ደፋር እንደዚህ ቢናገር ምን ይላሉ?
ይሄ በጣም ጥሩ ጥያቄ ነው እና ከሁለት አቅጣጫ ነው መልስ የምሰጠው። በመጀመሪያ እኔ ራሴ የዛ ስርዓት ፕሮፌሽናል ወታደር ነው እንጂ ከጫካ ውስጥ በሽፍትነት ለሚተዳደር ኃይል የቆምኩ እና ያደርኩ ሰው አልነበርኩም። እና ኢትዮጵያን አየር ኃይል በምስራቅ አፍሪካ ውስጥ ተወዳዳሪ ያልነበረው ትልቅ ድርጅት አባል ነኝ። የተማርኩ ፕሮፌሽን የነበረኝ ከዚህ አንጻር ያን ስርዓት ያገለገልኩት ከፕሮፌሽኔ አንጻር ከዛ አልፌም ደግሞ ሰራዊቱን አገልግያለሁ። ሰራዊቱን ልሳን በሜካፕ ኤዲተርነት በአምድ አዘጋጅነት ሰርቻለሁ። ያ የኢትዮጵያ ሰራዊት ነው። ያ የኢትዮጵያ ሰራዊት ኢትዮጵያን ከሶማሌ ወረራ ያዳነ፣ አንድነቷን የጠበቀ፣ ሉዓላዊነቷን የጠበቀ፣ የታገለ፣ የሞተ ሰራዊት ነው። መጨረሻው አላማረም እንጂ። ስለዚህ እኔ ፖሊሲ አውጪ አልነበርኩም፣ ፖሊሲ አስፈጻሚም አልነበርኩም። ስለዚህ ራሴን የማየው ከዚህ አንጻር ነው። በሌላ ወገን በማንኛውም ስርዓት ውስጥ የሚያገለግሉ ሰዎች የዛ ስርዓት ካድሬዎች ናቸው ማለት አይደለም። ፕሮፌሽናል ሳሉ የዩኒቨርሲቲ ሌክቸረር ሊሆን ይችላል፣ ወይም የተለያየ ድርጅት ስራ አስኪያጅ ሊሆን ይችላል። እነዚህ ሁሉ በዛ ስርዓት ውስጥ የሚጠቃለሉ ሰው ልክ እንደ ሰራዊቱ አባል ማለት ነው። እዛ ስርዓት ውስጥ አየር ኃይል ገና ትምህርት ሲጀምር ነው እንግዲህ በኢህአፓነት የታሰርኩት። ያንም በልቤ አምጭ ያለሁ ከዛ በኋላ ታጠጋ የጣ ሜካፕ ኤዲተር ሆኜ አምድ አዘጋጆች በምሰራበትም ጊዜ ይህን ያን የነበረውን አስተዳደር የምችለውን ያህል በምችለው መንገድ እየተቸው ያለፍኩ ነው እና ሌላን የሚወቅስ ምንም ነገር የለም። ከዛ አንጻር ነው የማየው እና ሌላውም አንባቢውም ከዚህ አንጻር ይመለከተዋል ብዬ ገምታለሁ። እኔ ካድሬ አልነበርኩም በአጭሩ።
መልካም። ጋዜጠኛ የመሆን ፍላጎት እንደነበረዎት ሲናገሩ ሰምቻለሁ በመጽሐፍ መረቃውም ጊዜ። እሱን ደግሞ መናገሩ አልገረመኝም። እንደውም እስካሁን ለምን ዘገዩ የሚያሰኝ ነው። እንደው ፊት ለፊት ምስጋና ብዙ አይመችም በእኛ ባህል እንጂ ድንቅ አጻጻፍ ነው። በዚህ የተነሳ አንዳንድ ነገሮች አገላለጥ ላይ ስዕላዊ የሆኑ አገላለጦች አሉና በጣም ይሄ መቼም የሚገርም ነው። እነዚህን ሁሉ ሳይ የበለጠ በድርሰቱ መግፋት ነበረብዎ ትላለሁና እና ይሄ በጣም ውበት ሰጥቶታል ማለት ይቻላል። ምንድን ነው እዚህ ሀገር የሚሰሩት ካፕቴን?
በጣም ሰፊ ውይይት ነበረንና ካፕቴን ለማ አሁን ያነሳሁትን ጥያቄ የሚመልሱበትን ስለ መጽሐፉም አንዳንድ ነጥቦችን የሚያወሱበትን ቀሪ ክፍል በሌላ ጊዜ ለማቅረብ እንሞክራለን።
አዲሱን ለዝግጅት አመሰግናለሁ እንግዳህንም እንዲሁ። አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ተከታዩ ዲሞክራሲ በተግባር ነው። የኦሮሞ ፌዴራሊስት ዲሞክራሲያዊ ንቅናቄ ዋና ጸሐፊ የነበሩት አቶ በቀለ ገርባ ከአራት ዓመታት በላይ ታስረው ከቆዩ በኋላ በቅርቡ ተፈተዋል። የተፈቱትም የተፈረደባቸውን የስራ ዘመን ጨርሰው ነው ተብሏል። በወቅቱ አብረዋቸው የታሰሩ የኦሮሞ ሕዝብ ኮንግሬስ አመራር አባል አቶ ኦልባና ሌሊሳ ግን አሁንም በወህኒ ቤት እንደሚገኙ ነው የተገለጸው። አቶ በቀለ ገርባ በአሁኑ ወቅት ታዲያ እዚህ ዋሽንግተን ዲሲ ይገኛሉ። ሰለሞን ክፍሌ ለዲሞክራሲ በተግባር ዝግጅቱ አወያይቷቸዋል።
በወቅቱ ማለት ከእስር እንደ ተፈቱ ባነጋገርነው ጊዜም ገልጸናል። በቅድሚያ እንኳን ለዚህ አበቃው አቶ በቀለ።
እግዚአብሔር ይስጥልኝ። አመሰግናለሁ።
ምን እግር ጣለው ነው የሚባለው? ወደ አሜሪካ የመጡበትን ጉዳይ ቢገልጹልኝ።
እሺ፣ በየአመቱ እዚህ አሜሪካ የሚገኘው የኦሮሞ ጥናት ማህበር ጉባኤ ያካሂዳል። በኦሮሞ ቋንቋ ባህልና ታሪክ ዙሪያ ታዋቂ ሰዎችን እንዲሁም አንዳንድ አስተዋጽኦ ሊያበረክቱ ይችላሉ የሚላቸውን ሰዎች ይጋብዛል። በዛው መሰረት ዘንድሮ ባደረገው ጉባኤ ላይ እንድገኝ ባደረገልኝ ጥሪ መሰረት ነው እዚህ የተገኘሁት።
ወደ ታሰሩበት ጉዳይ ልለፍ። በወቅቱ ማለት በ2003 ዓመተ ምህረት እንደተያዛችሁ መንግስት ያቀረበባችሁ ክስ ከኦሮሞ ነጻነት ግንባር ጋር ግንኙነት አላችሁ፣ ለሽብር ተንቀሳቅሳችኋል የሚል ነው። እንደ አጋጣሚ ግን በዚያኑ ሰዓት የአምነስቲ ኢንተርናሽናል ማለት የዓለም አቀፉ የሰብአዊ መብቶች ድርጅት ልዑካን ቡድን ወደ ኢትዮጵያ ሄደው ነበርና ከእነርሱ ጋር ተገናኝታችሁ በመነጋገራችሁ እንደታሰራችሁ ብዙዎች ያስረዳሉ። ባይሆን ኖሮ ደግሞ መንግስት የልዑካን ቡድኑን ከሀገር አያባረርም ነበር ይላሉ። እስቲ ለእነዚህ ሁለት ጥያቄዎች መልሶ ልስማ። በቅድሚያ ከኦነግ ጋር ግንኙነት ነበራችሁ? ለሽብር ተንቀሳቅሳችኋል?
እንግዲህ ኦነግ መቼ እንደተመሰረተ ያውቃል። ኦነግ ሀገር ውስጥ ገብቶ በሰላማዊ መንገድ ይንቀሳቀስ በነበረበትም ጊዜ እነዚሁ ሀገር ውስጥ ነበር። ፖለቲካ ተሳትፎም ማድረግ በሚችልበት እድሜና ሁኔታ ውስጥ ነበርኩኝ። ነገር ግን በዛን ጊዜም ቢሆን ከዛ ጊዜም በኋላ ቢሆን በኦሮሞ ብሔርተኝነት ዙሪያ ያለኝ አመለካከት እንዳለ ሆኖ፣ ነገር ግን አንድም ጊዜ የኦሮሞ ነጻነት ግንባር አባል ሆኜ ተንቀሳቅሼ አላውቅም። በአንዳንድ ነገሮች ዙሪያ በሀሳብ እነሱ የሚያነሱት ነገሮች ኦሮሞ እንደመሆኔ መጠን እኔም ላነሳ እችላለሁ። ኦሮሞ ሕዝብ ቋንቋና ታሪክ ዙሪያ ማንም የኦሮሞ ድርጅት ሊያነሳ የሚችለውን እና ያለውን ተቆርቋሪነት እኔም ሊኖረኝ ይችላል። በዛ ምክንያት ሁሉ ሰው ኦሮሞ መብት እና ነጻነት በታገለ ቁጥር ይሄ መንግስት ከኦሮሞ ነጻነት ግንባር ጋር ማያያዙ የተለመደ ስለነበረ ነው እንጂ እኔ አንድም ጊዜ የኦሮሞ ነጻነት ግንባር አባል ሆኜ አላውቅም።
ለሽብር ትንቀሳቀሱ ነበር የሚልም ክስ አለ።
ይሄ እንግዲህ ያው ያለ መንግስት የሚለው ነገር ነው። ይህንን ለማድረጋቸው ምንም አይነት ማስረጃ አላቀረበም። ለዚህ የሚያደርስ የአስተዳደግ ስነ ልቦናም ወይንም ደግሞ ባህሪ ከዛ ጋር የተያያዘ አንዳችም ነገር የለም። ያው ተዋጊ ሆኜም አላውቅም፣ ሰልጥኜም አላውቅም፣ ጦርነት አውጄም አላውቅም፣ በተግባርም አሳይቼ አላውቅም፣ ደግፌ አላውቅም። ይሄ ያው ሰዎችን ለመክሰስ አንድ ያለው አማራጭ ወይንም ደግሞ በህዝብ ዘንድ መደረግ የሚችለው ለማሳሳት የሚቻለው ይሄንን በማለት ብቻ ስለሆነ ነው መንግስት ይህንን የሚለው። አንዳችም ነገር ፈጽሜ አላውቅም ይህን በተመለከተ።
እና ስትታሰሩ ወይም በእስር ላይ ያላችሁ መንግስት ላቀረበባችሁ ለእነዚህ ክሶች ማስረጃ አላቀረበም ብለዋል። በእናንተስ በኩል ጠበቃችሁ ያቀረበው መከላከያ አለ? ጠበቃ ተፈቅዶላችሁ ከሆነ ማለት ነው።
ያው እንግዲህ መከላከያ የሚባለው መንግስት በሚያቀርበው ማስረጃ ላይ መከላከያ ማቅረብ ነው። ያንን ደግሞ አድርጌያለሁ፣ በትክክል አድርጌያለሁ። ምንድን ነው ለምሳሌ እኔ ላይ የቀረበው አንደኛው ምስክር ያለው እንዲህ እንዲህ አይነት ቦታ እኖራለሁ፣ በዚህ ቀን እንዲህ አይነት ቤት በከላይ የሚባል ሰው ቤት ጠርቶኝ በሚቀጥለው አመት ሁከት ስለምናስነሳ ልጆችን አደራጅልኝ ብሎ ነገረኝ የሚል ነገር ነው ያነሳው። ሰውየው ስልክ ቁጥሬን ሲጠየቅ አላውቅም፣ ማቤት ተጠራህ ሲባል እከሌ ቤት አለ፣ ያንን ሰው አምጥቼ አስመሰከርኩ እዛ ሰው ቤት እንዳልተገናኘን፣ ሰውየውም እንደማያውቀኝ፣ ከዛ በፊትም ከሰውየው ጋር በፍጹም እንደማንተዋወቅ ሰውየው ራሱ መጥቶ መሰከረ። እንደገና እንዲህ አይነት ቦታ እንዲህ አይነት ሆቴል ነው የምሰራው ብሎ ሰውየው የተናገረውን ነገር በዛ አገር በዛ ቦታ እንደዚህ አይነት ሆቴል ያለመኖሩን በዚህ ስም ተመዝግቦ የሚገኝ ስራ አስኪያጅም ያለመኖሩን አረጋግጦ በማስረጃ አረጋግጦ መልሷል። ስለዚህ ሰውየው ስሙንም ውሸት እንደሆነ ትክክለኛ ስሙ እንዳልሆነ ከስሙ ጀምሮ አንዳችም እውነት የሆነ ነገር እንዳልተናገረ በማስረጃ በብዙ ማስረጃዎች አረጋግጫለሁ። ሌላኛው ምስክር ሆኖ በእኔ ላይ የቀረበው በአዲስ አበባ ዩኒቨርሲቲ የኔ ተመካሪ የነበረ ያለቀ ወረቀት ሰርቶ አምጥቶ ግሬድ እንድሰጠው ሲጠይቀኝ አልቀበልም ያልኩት ሰው ነው። ይሄ ልጅ ያለው ምንድን ነው? ይህ መንግስት የኦሮሞንና የሶማሊን ህዝብ ይበድላልና እናንተም ተባበሩንና ይህንን መንግስት እንገለብጣለን የሚል ነገር እንደተናገርኩት ነው በፍርድ ቤት የተናገረው። ከዚያ በኋላ ለጠየቅነው መስቀልያ ጥያቄ በመከላከያችን ላይ ላቀረብነው ምንም አይነት መሰረት የሌለው መሆኑን ለማረጋገጥ ሞክረናል። ተገናኘን ያለው አንድ ቀን ነው። ይህንን ሁሉ የተነጋገርነው በአንድ ቀን ነው። መንግስት እስከ መገልበጥ ትብብር ድረስ መተባበር ድረስ የተነጋገርነው በአንድ ቀን ነው። የአሁን እሱ ያመጣውን ወረቀት ትቶ የአሁን በአዲስ አበባ ዩኒቨርሲቲ የተማሪና የአስተማሪ ግንኙነት በአንድ ቀን ይህን ሁሉ መነጋገር ይቻላል አይቻልም ወይ? ልጁ ኦሮሞ ነው ወይ? ቋንቋውን ይችላል ወይ? በምንስ ምክንያት እኔ ከሌሎቹ ልጆች እሱን ለይቼ የኦሮሞን ሕዝብ እንዲታደግ እንደምጠይቀው ያንን ሁሉ ተጠይቆ ምንም መልስ ለመስጠት ያልቻለ ነው እና በብዙ ሎጂኮች አንጻር ስንመለከተው በምንም አይነት መንገድ ሊሆኑ የማይችሉ መሆናቸው ቢረጋገጥም ይህንን ሁሉ እያወቀ ፍርድ ቤቱ ጥፋተኛ ነህ፣ መከላከል አልቻልክም፣ ያ ሆቴል አልነበረም ማለት ዛሬ የለም ማለት አልነበረም ማለት አይደለም፣ ስለዚህ ጥፋተኛ ነህ ብሎ ነው ያንን ውሳኔ ወይንም ፍርድ አስተላለፈብኝ ማለት ነው።
ሌላ ጥያቄ ላንሳ አቶ በቀለ። እስር ቤት እያሉ የጤና መታወክ ደርሰውብዎ እንደነበር ተዘግቧል። እርዳታ ማግኘት ቻሉ? ምን ነበር ህመሞ?
አዎ እንግዲህ ያው የምንያዝበት ሁኔታ ትንሽ ከበድ ያለ ነው እና በፊት የማይሰሙኝ ህመሞች ይሰሙኝ ነበረ። የደም ግፊት ደም ከፍ ብሎ ነበረ። ሌላ ጊዜም በጣም ያስለኝም ነበረ። ውጋት ነበረኝ እና አንዳንድ ከፍ ያለ የጤና መታወክ ነበረኝ። በወቅቱ ሕክምና አላገኘውም። ለቤተሰቤ ተናገርኩ። በተለይ ልጄ ከፍተኛ ጥረት አደረገች፣ በጣም ተሰማት። እዛም እየመጣች ታለቅስ ነበረ። ለሚዲያዎች በብዛት ለማሳወቅ ሙከራ አደረገች። ከዛ በኋላ ነው ትንሽ አንዳንድ ሕክምና ለማግኘት የቻልኩት እንጂ የጤና መታወክ ደርሶብኝ ነበረ ያን ጊዜ ኮንትራክት ያደረግኩት። አሁንም ድረስ ይሰማኛል። ምናልባት እዚህ ሀገር ታክሜ መሄድ እያሰብኩ ነው አሁን።
አቶ በቀለ፣ ሌላው በአዲስ አበባ ዩኒቨርሲቲ የቋንቋ መምህር ነበሩና የመመለስ ዓላማ አለዎት አሁን ከተፈቱ በኋላ?
አዎ፣ እኔ የመመለስ ዓላማ አለኝ። ልክ ከእስር ቤት እንደተፈታሁም ወደ መደበኛ ስራ እንዲመልሱኝ ማመልከቻ አመልክቼ ነበረ፣ አስገብቼ ነበረ። በዛው መሰረት ዲፓርትመንቱም ወስኖ ፋካልቲውም ተስማምቶበት ከዛ ወደ ፕሬዚደንቱ ቢሮ ሄዶ ወደ ስራዬ እንድመለስ ደብዳቤ ደርሶኝ ስራ እንዲጀምር ተነግሮኝ ኮርስ ተሰጥቶኝ፣ ነገር ግን ወዲህ ወደ ዩናይትድ ስቴትስ አሁን ለተባለው ጉባኤ መምጣቴ ስለነበረ በመደበኛ ስራዬ ላይ መስከረም ላይ ለመገኘት የኮንትራት ሁሉንም ፈርሜ ነው የመጣሁት። ስለዚህ በቀጥታ ወደ ሀገሬ የተመላሽ ነው ከጊዜ በኋላ።
ወደ ፖለቲካው ዓለም ይመለሳሉ?
የፖለቲካውን ስራም እቀጥላለሁ። ምክንያቱም አሁን ያለው ሁኔታ እስካልተቀየረ ድረስ የህዝብ ያለበት ችግር ሲቀረፍ ድረስ አላቆምም የሚል ሀሳብ ነው ያለኝ።
እንግዲህ አንድ ሁለት ጥያቄዎች ላክልና ላብቃ። መጀመሪያ ስለ ግንቦቱ ምርጫና ውጤቱ፣ ሁለተኛ ስለ ዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የኢትዮጵያ ጉብኝት ያለውትን አስተያየት።
ያው እንግዲህ የግንቦቱ ምርጫ ማንም ሰው በሚያውቀው ሁኔታ የተደመደመ ነው። ይህም ማለት ህዝቡ ከማንኛውም ጊዜ የበለጠ ወጥቶ ድጋፉን የሰጠበት በተለይ እኛ በተንቀሳቀስንባቸው የኦሮሚያ ክልሎች ህዝቡ እጅግ በጣም አስገራሚና ለመንግስት ደግሞ እጅግ በጣም አስደንጋጭ በሆነ ሁኔታ ድጋፍ ሰጥቶናል። ድጋፉንም ደግሞ በትክክል በድምፁ አረጋግጧል። ነገር ግን ድምፁ ያው ምርጫ ቦርድም የምርጫ ታዛቢዎችም መንግስት ባሰማራቸው በራሱ የአሰራር መዋቅሮች በተበተባቸው አሰራሮች ምክንያት በትክክል ሳይቆጠሩና የህዝብ ድምፅ ሳይከበር ቀርቶ ሙሉ በሙሉ አሸንፈናል ተብሎ ህዝቡ ባዶ እጁን እንዲመለስ ተደርጓል። ዲሞክራሲ በሀገሪቱ ውስጥ ከፍተኛ አደጋ ደርሶበታል እና እንግዲህ በዚህ ሁኔታ የተደመደመ ምርጫ የህዝቡን ይሁንታ ያላገኘ ፓርላማ አሁን ስራውን ሊጀምር ዝግጅት ላይ ነው ማለት ነው የምችለው።
በፕሬዚደንት ባራክ ኦባማ ጉብኝት ላይስ?
ፕሬዚደንት ባራክ ኦባማ ያው የሀገራቸውን ብሔራዊ ጸጥታና የሀገራቸውን ጥቅም በሚያስከብር መልኩ ነው ማንኛውም የአሜሪካ ፕሬዚደንት ከሌላ ሀገር ጋር የሚያደርገውን ግንኙነት የሚመሰርተው። በዛው መሰረት ኢትዮጵያ በብዙ መልኩ አሜሪካ የምትዋጋውን ውጊያ የምትዋጋላት ሀገር ናት። ሶማሊያ ውስጥ በሌሎችም ቦታዎች ጸረ ሽብር እንቅስቃሴ በሚል ስምምነት የአሜሪካንን ውጊያ የምትዋጋ ሀገር ነች። እኛም ለአሜሪካ ኢንትረስት ስንል ልጆቻችንን የምንገብርበት ሁኔታ ነው ያለው እና አይገርምም። ባራክ ኦባማ እዚህ ሀገር መጥተው መንግስቱን በትክክል መነገር በሚችልበት ደረጃ በሚገባው ደረጃ እንዲያስተካክል አንዳንድ ነገሮችን ነግረው አለመሄዳቸው አስገራሚ አይደለም በዚህ ምክንያት። ስለዚህ መነገር በሚገባው ደረጃ አልተነገረም ነው እንጂ በእርግጥ ምርጫው ዲሞክራሲያዊ ነው አላሉም። ኢትዮጵያውያን ጥሩ ተዋጊዎች ናቸው፣ ትዋጉልናላችሁ፣ ትሞቱልናላችሁ የሚል ሀሳብ አይነት ነው የሰነዘሩት። ስለዚህ እኔ ብዙ የኢትዮጵያ ሕዝብም ይሁን ለነጻነት የሚታገሉ ሕዝቦች ሁሉ በትክክል የረኩበት ጉዞ ነው ብዬ አላስብም። ምናልባት ለብቻቸው ምን እንደነገሯቸው አላውቅም። ይሄ ነው እኔ የሚመስለኝ እንግዲህ የእሳቸው ጉብኝት በኢትዮጵያ።
አቶ በቀለ ገርባ ለጊዜው በጣም አመሰግናለሁ።
አመሰግናለሁ። እኔ
ሰለሞንና እንግዳውን እናመሰግናለን። ቀጥሎ የሚቀርበው ቆንጅታዬ እያዘጋጀች የምታቀርበው ሴቶችና ቤተሰብ ነው። ባለፈው ሳምንት የቀረበ ውይይት ቀጣይ ክፍል ነው ቆንጅት ዛሬ የያዘችው። እንግዳዋ በ34 የአፍሪካ አገሮች ለሴቶች የትምህርት ዕድል እንዲስፋፋ የሚሠራው ፎረም ፎር ዲ አፍሪካን ውመን ኤጁኬሽናልስ የተባለው ድርጅት የኢትዮጵያ ቅርንጫፍ ዋና ሥራ አስኪያጅ ወይዘሮ ሮማን ደገፉ ናቸው። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በኢትዮጵያ ጉብኝታቸው በአፍሪካ ኅብረት ባደረጉት ንግግር የሴቶች የትምህርት ዕድል እንዲስፋፋ፣ ያለ ዕድሜ መዳር፣ ወሲባዊ ጥቃትና ሌሎችም በደሎች እንዲገቱ በተናገሩት ዙሪያ አስተያየታቸውን እንዲሰጡ ጋብዛቸዋለች። የድርጅታቸውን ሥራዎችም እንዲያስተዋውቁ ጭምር
ጎልማሶችን አውጣች ስነተዋልዶ ጤና ላይ ኤችአይቪ ጋራ አዛምደን ምክር አገልግሎትም ወጣቶች ግንዛቤያቸውን እንዲያዳብሩና ምን ማድረግ አለባቸው ራሳቸውን ቤተሰባቸውን እንዳያጋጥም አቅም የማጎልበት እንሰራለን።
በከተሞች አካባቢ ነው ወይስ ወደ ገጠሩም ገብታችሁ ነው የምትሰሩት?
በገጠርም ገብተን ነው የምንሰራው። ከተሞች ብቻ አይደለም፣ እስከ ቤኒሻንጉል ጉምዝ በማደግ ላይ ያሉ ክልሎች ላይ ሁሉ፣ አፋር፣ ምንም የገንዘብ ምንጭ እጥረት ካልገጠመን በስተቀር ስማችን እንደሚናገረው ፋዌ ኢትዮጵያ በሀገሪቷ በሁሉም ክልል እንንቀሳቀሳለን። በተለይ ደግሞ በማደግ ላይ ያሉ ክልሎች ላይ ትኩረትን አድርገን እንሰራለን።
ፕሬዚደንት ኦባማ በንግግራቸው የአለድሜ መዳር አንዱ ችግር ልጆችን ሴቶች ልጆችን ከትምህርት የሚያደናቅፍ መሆኑንም እና መቅረት ካለባቸው መወገድ ካለባቸው ልማዶች አንዱ እንደሆነ ሲናገሩ ነበርና እንደ ፋዌ በኢትዮጵያ ያለው ያለዕድሜ መዳር ሁኔታ በአሁኑ ጊዜ ምን ደረጃ ላይ ነው የሚገኘው?
አዎ እንግዲህ ይሄ ያለዕድሜ ጋብቻ ጉዳይ ጋብቻ እድሜ 18 ዓመት እንዲሆን በህግ ሁሉ በተሻሻለ ቤተሰብ ህግም በሌላም ብዙ እንቅስቃሴዎች ይደረጋሉ። እንዳልኩት እኛ እንግዲህ መንግስትን ተከተላለን፣ ጥረቱን ደግፈን እስ የምንሰራው በትምህርትም አኳያ ሴቷ ገብታ በትምህርቷ እንዳትሄድ የሚያደርገው ይሄ አንዱ ያለዕድሜ ጋብቻ ነው። ያ እንዳይሆን የበኩላችን አስተዋጽኦ ከማህበረሰቡ ጋር በምንገናኝበት ጊዜ በትምህርት ሚኒስቴርም ጋር አንድ ላይ ሆነን ሌላም ይሄ ጉዳይ ግድ ይለኛል የሚሉ ኔትወርኮች አሉ። እንደ ኢትዮጵያ ሴቶች ማህበራት ቅንጅት፣ የኢትዮጵያ ሴቶች ማህበራት ህብረት እንደ አሉን ኔትወርኮች አሉን በዚህ ዙሪያ የኢትዮጵያ ህግ ባለሙያ ሴቶች እነሱ ጋር በመሆን ያንን ሁኔታ በመጠቀም የጋራ ድምፅን የማሰማት በጋራ የመስራት ሁኔታዎች ላይ ሁሉ እንገባለን። እኛም ፕሮጀክት ሳይት እንቅስቃሴ በምናደርግባቸው ቦታዎች በአመቺ ሁኔታ ፈጥረን የህብረተሰቡን ግንዛቤ ከፍ ለማድረግ አሁን ቤንሻንጉል ጉምዝ ውስጥ ባደረግናቸው እንቅስቃሴዎች ሙዥጎ ሎካ የሚባል አለ ኤንጂኦ እዚህ ላይ ብቻ ትኩሮ የሚሰራ ከእነሱ ጋራም በመተባበር ጋብቻዎች እንዲሰረዙ ትምህርት ቤት ይነገረናል። ከሌል ትዳር ነው የሚናገረው ሲመጣ መረጃ በመለዋወጥ ሜንተሮችን አንዱ የምንጠቀምባቸው የሴት መምህራን የምንጠቀምባቸው ለእነዚህ ጉዳይ ነው። መረጃ ሲያገኙ ጋብቻዎች የሚሰረዙበት ሁኔታ ሁሉ ነው ያለው እና በምንሰራባቸው ቦታዎች ሁሉ ከማህበረሰቡ ጋራ አብሮ በመሆን ሁኔታዎች መስመር የሚይዙበትና እነዚህ ሁኔታዎች እንዲወገዱ ሴት ልጆችን ትምህርት ጠቃሚነት እንዲገነዘቡና ወደ ትምህርት ቤት መላክ ብቻ አይደለም ትምህርት ቤት እንዲቆዩ አስፈላጊውን ነገር ሁሉ እናደርጋለን። ከክልሉ መስተዳደርም ከክልሉ ሴቶችና ወጣቶች ህጻናት ጉዳይ ከሁሉም ጋር በመተባበር አስፈላጊውን ጥረት ሁሉ እናደርጋለን።
ወይዘሮ ሮማ፣ ሌላው ፕሬዚደንት ባራክ ኦባማ ያተኮሩበት ሴቶችንና ልጃገረዶችን የተመለከተው ጉዳይ ደግሞ ወሲባዊ ጥቃት፣ የተለያዩ የቤት ውስጥ ጥቃቶች፣ ሴቶችን መድፈር እንደ ጦርነት መሳሪያ መዋሉን፣ ያንን ሁሉ መታገል አለብን ብለው ነው አጥብቀው ያስገነዘቡት በአፍሪካ ህብረት ንግግራቸው ላይ። አንድ ጊዜ እንስማ።
Let's work together to stop sexual assault and domestic violence. Let's make clear that we will not tolerate rape as a weapon of war. It's a crime.
ወሲባዊ ጥቃቶችንና በቤት ውስጥ የሚፈጸሙ ጥቃቶችን ለማስወገድ አብረን እንስራ። ሴቶችን አስገድዶ መድፈር፣ በጦርነት መሳሪያነት መጠቀምን በትግስት እንደማንመለከት ግልጽ እናድርግ። ወንጀል ነው። ፈጻሚዎቹም መቀጣት አለባቸው። የፍትህ መዛባትን በመዋጋት፣ ሰላምን በመገንባት፣ የንግድ ድርጅቶች በማቋቋም፣ የሥራ ዕድል በመፍጠር የሚረዳንን ቀጣዩን የሴት መሪዎች ትውልድ ከፍ እናድርግ።
ወይዘሮ ሮማን፣ እንግዲህ ፕሬዚደንቱ የተናገሩትን ሰምተዋል። ነገር ግን ይህንን ስሰማኔ የታወሰኝ ምንድን ነው? በቅርብ ጊዜ ሀና ላሎንጎ የምትባለዋ ታዳጊ ወጣት ላይ ጭካኔ በተሞላበት ሁኔታ ተደፍራ ሕይወቷ ሊያልፍ የቻለበትም ሁኔታ ተፈጥሮ ነበረ። በኢትዮጵያ ያለው የወሲባዊ ጥቃት የእናንተ መስሪያ ቤት ይህንን ችግር ለመቅረፍ የሚሰራው ስራ አለ ወይ? ከሌሎቹም የአፍሪካ ሀገሮች የእናንተ እህት ድርጅቶች ጋር በትብብር የምታከናውኑት ነገር እንዳለ ያውሩን። ፕሬዚደንቱ ባሉት ላይ ጀምረው።
አዎ፣ እንግዲህ እንደተባለው በሴቶች ላይ የተለያዩ ጥቃቶች ይደርሳሉ። የቤት ውስጥ የኃይል ጥቃቶች አሉ፣ የውጭ የኃይል ጥቃቶች አሉ፣ ብዙ ጥቃቶች ይደርሳሉ። እንደተባለውም በቅርቡ ሀና ላይ የተፈጸመው አንዱ ትልቅ ሀና ጎልቶ ይውጣ እንጂ ለባሉ በየጊዜው በየቦታው የሚከሰቱ ጥቃቶች አሉ። ለሴቶችን በትምህርት ያለ መግፋትም ለሴቶችን አጠቃላይ እድገትን የሚያቀጭጡ ብዙ አሉታዊ ድርጊቶች ይፈጸማሉ። እንግዲህ እኛ እንደ ፋዌ በአህጉራዊ ደረጃም በሌሎች 34 ቻፕተሮችን የመረጃ ልውውጥ አለ። ከዛም አልፎ ተርፎ እንዲህ አይነት ነገሮች ሲደረጉ የጋራ ድምፅ የማሰማት አብሮ የመጮ ይቁም የሚለውን ነገር ሁሉ ይደረጋል። እዚህ በሀገር ውስጥም ደግሞ እኛ የኢትዮጵያ ሴቶች ማህበራት ቅንጅት ጋራ የኢትዮጵያ ሴቶች ህግ በህግ ባለሙያ ሴቶች ጋራ የጠበቀ የስራ ግንኙነት አለን። የአቅማችንን ሁሉ እናደርጋለን። መንግስትም አስፈላጊውን ሁሉ ለማድረግ በዚህ አይነት ኬዞች ላይ የተከለሱ የወንጀለኛ መቅጫ ህጎች ሁሉ አሉ። በዚህ ዙሪያ በጠለፋው በመድፈሩም በሁሉም ላይ እንግዲህ በአፈጻጸም ደረጃ የት ነው ያለው የሚለውን ነገር እንግዲህ መረጃዎችን ይዞ ማየት ይፈልጋል። ግን በአጠቃላይ ግን እነዚህን ድርጊቶች የመኮነኑ ስራ ላይ መቼም ሁሉም ኢትዮጵያዊ እንደ ፋዌ ብቻ አይደለም፣ ሁሉም ኢትዮጵያዊ ነው የሚነሳው። እንግዲህ በአጭር ጊዜ ይቀረፋል ብለን ባንልም ግን ሁኔታዎች ህጉ ተቀምጧል፣ አመቺ ሁኔታዎች ሁሉ ተፈጥረዋል። የማስፈጸሙንና የማጥፋቱን ሁኔታ ነው እንግዲህ አሁን ርብርብ የሚጠይቀውና ይሄ በእኛ ብቻ አይደለም፣ በሁሉም ቻፕተሮቻችንም እንዲህ አይነቱን ተመሳሳይ ስራዎች ይሰራሉ። እንግዲህ ይሄን ይመስላል ያለው ሁኔታ። ይሄ የሚወገዝ ነገር ነው፣ ያቀጣጭ ነው፣ በቃ ምንም ጥያቄ የለውም። ፕሬዚዳንት ኦባማም የተናገሩትን አሁን ለማዳመጥ እድሉን አግኝቻለሁ። ከፍተኛ ጦርነት ነው መደረግም ያለበት ይህንን ነገር ለማ አንድ ሀገር እንድታድግ ከተፈለገ ቅድምም ብየዋለሁ፣ ከ51% በላይ የሆነውን የሴቱን ክፍል ያላሳተፈ ልማት የማይባልም የትም አንደርስም። ያን ለማድረግ ደግሞ እነዚህ የተባሉትን የኃይል ጥቃቶችን ማስቆም ግድ ይላል።
መልካም። እንግዲህ ወደፊትም ስራችሁን እንደዚሁ እየተከታተልን እንዘግባለን። ወይዘሮ ሮማን ደገፋ፣ ስለ ጊዜው በጣም አድርጌ አመሰግናለሁ። መልካም ስራ።
እኔም አመሰግናለሁ። እግዚአብሔር ይስጥልን።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን ይመራልን ቴሌላይን ባክ፣
በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበተው አዲሱ አበበና
አሉላ ከበደንን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ፕሮግራም ይሰማል። በእኛ በኩል በዚሁ አጭር ዜና ለማሰማት ሰዓት አለን የሚለው ፕሮዲሰራችን ቴሊ በመስራቅ ኢትዮጵያ ሶማሌ ክልል ልዩ ፖሊስ በሚል ስያሜ የሚንቀሳቀሱ ኃይሎች በጎረቤት ሶማሊያ ባኮል ክልል አልሻባብን እየወጉ መሆኑን ባለስልጣናት ገልጠዋል። የአሜሪካ ድምፅ ራዲዮ ሶማሊኛ ቋንቋ ሃሩን ማሩፍ በደቡብ ምዕራብ ሶማሊያ የይድ ከተማ ፖሊስ ኮሚሽነር አብዲ ፋቂድ ድዋኔን አነጋግሯል። ልዩ ፖሊስ አልሻባብን ለመውጋት ለአካባቢው ተዋጊዎች ስልጠናና ወታደራዊ ድጋፍ እንደሚሰጥ ገልጠዋል። ከ17 ቀናት ውጊያ በኋላም ድል እንደተቀዳጁና ለ8 ዓመታት ተዘግተው የቆዩ በአካባቢው ዋና ዋና መንገዶችን ከአልሻባብ ማስለቀቅ እንደተቻለ የፖሊስ ኮሚሽነር ገልጠዋል። በሳውዲ አረቢያ በሚመራው የህብረት ጦር በብረት ለበስ ተሽከርካሪዎች የታገዙ ከፍተኛ ቁጥር ያላቸው የደቡብ የመን ተዋጊዎች የሁቲ አማጽያንና አጋሮቻቸውን ስትራቴጂያዊውን የአልአናድ አየር ኃይል ጣቢያን ጨምሮ ከሶስት ደቡባዊ ክፍላት ሀገር ማስወጣታቸው ተዘግቧል።
የምሽቱ ዝግጅታችን በእርግጥ እዚህ ላይ አበቃ። የትግርኛው ስርጭት ቀጥላል። በእኛ በኩል ሰላም፣ ደህና ደሩ። The Voice of America.